አርቲስት ዓለም ፀሐይ ወዳጆ በትወና በጸሐፌ ተውኔትም ሆነ በስነግጥም ዘርፍ ስማቸው ደምቆ ከሚጠሩት ኢትዮጵያውያን አርቲስቶች ውስጥ አንዷ ነሽ። ይህ ተሰጥኦሽም መታየት ጀመረው ገና የ13 ዓመት ልጅ ሆነሽ ነው። የጥበቡ ዓለም ወዳንቺ ነው የመጣው ወይስ አንቺ ነሽ ወደ ጥበቡ ዓለም ተማርከሽ የገባሽው? ጅምርሽ እንዴት ነበር?
በቅድሚያ እንዳመሰግን ይፈቀድልኝ አንተም ይህን እድል ሰጥተህ ከዚህ ከተመልካችና ከአድናቂዎች ጋር ለማገናኘት ስላበቃኸኝ አንተንም አመሰግንሃለሁ። እንዳልከው በየቦታው ሲነገርም ሳስም እንደተሰማው በጣም ልጅነት እድሜ ምናልባትም የአስራ ሶስት ዓመት ልጅ ነኝ። የመዝሙር መምህሬ የነበሩት ደራሲ መላኩ አሻግሬ በዘመኑ እሳቸው ደግሞ ትልቅ የቲያትርና የድራማ ጸሐፊ ናቸው፣ አዘጋጅም ናቸው። በእሳቸው አነሳሽነት ነው ትርኢት መድረክ ላይ ለመሳተፍ እድል ያገኘሁት። ደስ ነው የጀመርኩት።
ከመድረክ ትወናው እንነሳና የአገር ቤት የትወና ህይወትሽ ምን ይመስል ነበር?
እጅግ ደስ የሚል ያው ለሱስ የዳረገኝ እድልና እድሜ ነው የሰጠኝ። ለነገሩ የጽሁፍና የተውኔቱን ስራ መሳ ለመሳ ነው ይዤው የሄድኩት። ምክንያቱም ገና የአራተኛና የአምስተኛ ክፍል ተማሪ ሆኜ ነበረ ስነ ጽሁፎቼን የአማርኛ አስተማሪዎቼ እያደነቁልኝ ክፍል ውስጥ በማንበብ ለተማሪዎች እንደ ምሳሌ ሆኖ በማቅረብ ሁለቱንም ነገሮች አብረው ነበር ጎን ለጎን ይዣቸው የተጓዝኩት። የስነ ጽሁፉንም ወደ መደበኛ ከፍተኛ ሁለተኛ ደረጃ ትምህርት ቤትም ሲሄድ በዛው ቀጠለ። የቲያትሩንም ስራ ሀይ ስኩል ሲጨርስ እንግዲህ በፊት በአማተርነት ከሰባተኛ ክፍል ተማሪ ሆኜ ጀምሮ ሀይ ስኩልን እስክጨርስ ድረስ በአማተርነት ማታ ማታ ከትምህርት ቤት ስወጣ ነበረ ከሌሎች ተማሪ ተዋንያኖች ጋራ፣ ግን በፕሮፌሽናል መድረኮች ላይ እና በሀገር ፍቅር በነዛና በመሳሰሉ መድረኮች ላይ ነበር በምሰራው። ሀይ ስኩል እንደጨረስኩ ግን የቲያትር ኮርስ በኢትዮጵያ በሎሬት ጸጋዬ ገብረ መድኅን ሲሰጥ እሱን ደግሞ ገባሁበት። ከነበሩት ወደ 330 ሊሆኑ የሚችሉ ተማሪዎች መካከል 12 መርጦ ጋሽ ጸጋዬ ወሰደን። ብሔራዊ ቲያትር ቤት ውስጥ ገባው። ከዛ እንግዲህ ይኸው እስከ ዛሬ ያልተላቀቅኩትም እኔም እሱን አይተውም እሱም እኔን አይተውኝም አብረን እንጓዛለን።
በጸሐፌ ተውኔት ውስጥ ዘርፍ ባንቺ ተደርሰው ለመድረክ የበቁ ስራዎች አሉሽ?
አዎ፣ እንዳጋጣሚ ሆኖ እንግዲህ በኢትዮጵያ መድረክ ውስጥ በሴት የተውኔት ድርሰትን ዝግጅትን የመጀመሪያው ሳልሆን አልቀርም። ምክንያቱም በማዘጋጀትም ብሔራዊ ቲያትር ቤት ውስጥ የመጀመሪያዋን ሙሉ ቲያትር አማቾች የሚል የኤፍሬም ድርሰት አዘጋጅቻለሁ። በስነ ጽሁፍ ደግሞ አጫጭር ድራማዎች መጀመሪያ በብሔራዊ ቲያትር ቤት እንደነ ትግል ነው መፍትሄው የመሳሰሉ አጫጭር ቲያትሮችን መስራት ጀመርኩ። ከዛ በኋላ ግን ሙሉ አንድ ወጥ ቲያትር በር የሚባል ጽፌ ነበር። ቀጥሎ ደማችን የሚል ሶስት ሆነን የጻፍ ነው ነበረ። ከዛ በኋላ ያው በስደት ዓለምም እጅግ በጣም ብዙ በርካታ ድርሰቶችን ጽፌ አዘጋጅቼ ለህዝብ ለማቅረብ በቅቻለሁ። ብዙ ጽፌ ያለሁኝ። ያው ልክ ነው።
ሴቶችን ጉዳይ አንስተሻል። በወቅቱ ኢትዮጵያ ውስጥ ለአንዲት ወጣት ሴት በዚህ በጥበቡ ዓለም ውስጥ ተሰማርቶ መድረክ ላይ ለመውጣት ወይም የጥበብ ስራዎቿን በድርሰት መልክ ለማቅረብ ምን ያህል አዋኪ ነበር በቤተሰብም ሆነ በህብረተሰቡ ዘንድ?
እሱ በጣም ፈታኝ ወቅት ነው። በእውነት ለመናገር እኛ በወጣንበት ጊዜ ውስጥ አንደኛ ያው እንደ ነውር ሙያ ነው የሚቆጠረው። ከሙያም መደዳ የሚነገርለት ነገር አይደለም። ሙያውን ከሌሎች ርካሽ ባህሪያት ጋር ስለሚያገናኙት በእኔም ቤተሰብ ውስጥ ትልቅ ፈተና ነበረ። ተደብቀህ ነው የምትሰራው። ዞሮ ዞሮ ደግሞ የቲያትር ሙያና ስነ ጽሁፍ የሚደበቅ አይደለም። በየአደባባዩ ስምህ የሚለጠፍበት፣ በሬዲዮ በቴሌቪዥን ስምህ የሚወጣበት ነው እና ብዙ ፈተናና ችግር ገጥሞ ነው የምትሰራው። ግን እግዚአብሔር ይመስገን ከነዛ ሊፈሩ ወይም ጽዩፍ ናቸው ወይም አስፈሪ ናቸው ከሚባል በቤተሰቡ ሲሰጋበት ከነበረው ባህሪያት ውስጥ ምርቄ ስለኖርኩ በሙያውም እኔ ያስከበረኝን ያህል እኔም አክብሬው ስለኖርኩኝ ዛሬ ለብዙ ወጣት ሴቶች መውጣትን ምክንያት ሆኜ ዛሬ ደግሞ እዚህ ፈርቶ አብቦ ሳየው እጅግ በጣም ደስ ይለኛል። እና ይህ እንግዲህ ያው የአንድ ሀገር የራሷ እድገትም ወሳኝ ስለሆነ በባህልም በጥበብም ያለው አመለካከት ደካማ ስለነበረ የሚሰጠው ስሜት ነው እና እንደሱ ነው።
አሁንስ የአገር ቤት የህብረተሰቡ አመለካከት ተቀይሯል፣ ተሻሽሏል ማለት ይቻላል? ለወጣት ሴቶችስ በጥበቡ ዓለም ተሰማርተው የመስራት እድል ተከፍቶላቸዋል ብሎ ማለት ይቻላል?
እጅግ በጣም ልዩነት አለው። አንደኛ በእኛ ጊዜ እውነት ለመናገር የምትከፍልለትን መስዋዕት ያህል የምታገኝበት ጥቅም የለውም። ለፍቅሩ ስንል በግር እየተጓዘን እያለቀስን ድርሰት ተሻምተን በስቃይ እየሰራንበት ዘመን ነው። ከኔ በፊት ደግሞ ያሉት እንደናስናቀች እንደነጋሻውላቸው እንደነወጋየው ከኔ ደግሞ የባሰውን ትልቁን መስዋዕትነት የከፈሉበት ሙያ ነው። ከዛ ቀጥሎ ደግሞ እኛ ከነሱ ቀለል ያለውን ግን ከፍተኛው መስዋዕትነት ደግሞ እኛም ከፍለናል። አሁን ያለው እኮ ሽሚያ ነው ማለት በዝግጅት ውስጥ ልግባ፣ የፊልም አክትረስ አድርጉኝ፣ ዲቪዲ ላይ ልውጣ። ምክንያቱም በገቢውም አንጻር ቀላል አይደለም። በስምና በዝናውም በኩል ትልቅ ውድድርና ሽሚያ ነው የሚታየው። ጥበቡ እያደገ ሄደ ይመስላል። እርግጥ እንግዲህ እዚህ የሰለጠነው ዓለም አንተም እንደምታውቀው እኔም እንደምናውቀው የመድረክ ማለት የቲያትር ጥበብ ከሲኒማ ጥበብ ጋራ እየተጋፋ የሚኖር ሙያ ነው። የሲኒማ ጥበብ ብዙ ብር አለው። በዘመናዊ ቴክኖሎጂ የሚታገዝ ነው። በዛም የተነሳ እድገቱን ፈጣን ነው፣ ገቢውም ከባድ ነው። የቲያትር ጥበብ እዚህም ዓለም በሰብሲዲ የሚኖር በገቢው ያን ያህል የሚያስደስትና የሚያኮራ ሳይሆን በጥበቡ ከባድነት ግን የሚደነቅ ነው። አሁን ኢትዮጵያ ውስጥ ግን የቲያትር ጥበብ እኛ ከነበርንበት ጊዜ ላይ እያነሰ እየደከመ በሲኒማ ጥበብ እየተዋጠ የሚሄድ ነገር እሰማለሁ። የአዝማሚያ ደግሞ መስተካከል ያለበት ነው። ምክንያቱም የፈታኝነቱን ያህል ደግሞ በህብረተሰብ ዘንድ የጠቃሚነቱን ያህል በአካል ሰው እያየህ ያለው ተአማኒነትና ክብደት የጥበቡን ክብርንም የሚያሳይ ነው እና ያ ነገር አለመኖሩ ያሳዝነኛል። እርግጥ በሲኒማው ጥበብ ነው በጣም አሁን እየታደገ ያለው ከማየው ፍጥነትና እድገቱ የሚታየው በዛ ዘርፍ ነው። በዚህ በሲኒማ ጥበብ በኩል በኢትዮጵያ ያለው ለውጥና እንቅስቃሴ ፈጣንና ሰፊ መሆኑን ያህል አደጋውም ያሳስበኛል። ምክንያቱም በእኛ ዘመን የጥበብ ባለሙያ በችሎታው ለምሳሌ ኦዲሽን ሲደረግ ወይም የዛን የተውኔት ችሎታው ሲገመገም በአንድ አዘጋጅ ያንን ባህሪ ሸፍኖ ተሸክሞት ያልፋል ወይ ይጫወተዋል ወይ ከሚል ነው። አሁን ደግሞ አብዛኛው ማየው አዝማሚያ የሌሎች ሀገሮችን ባህል በቀጥታ የማስገባትና የኢትዮጵያን ህይወት የመራቅ ከኢትዮጵያ እውነትና እይታ የመራቅ ከህዝቡ ኑሮ የመራቅ ውበትና ቁንጅና ወይም የውጭ ማማር ላይ የማተኮር ፊልሙም ራሱ በመኪናና በቤት ላይ ወይም በውጭ ጌጥ የማተኮር እዛ ላይ የማጎልበት ነገር አያለሁና እሱም ጥንቃቄ እንዲኖረው ያስፈልጋል። እንግዲህ ይህንን ለማረም ራሱን የቻለ የጥበብ ሀያሲያን ማደግ አለባቸው። ሀገራችን ውስጥ የጥበብ ሀያሲ እስከሌለ ድረስ ደግሞ ስህተታችንን የሚነግረን ባለመኖሩ ሌላ የሚመልሰን ነገር አይኖርም እና ይሄም ጎን ለጎን ታስቡበት እያደገ ይሄዳል የሚል ተስፋ አለኝ። በተረፈ መጀመሩ መስፋፋቱ ስየው ነው፣ ከዚህ ነው የሚጀመረው። ሌላም ዓለም ላይ እንዲሁ እንደዚህ ነው የጀመሩት። ግን እየታረመና እያደገ ደግሞ የሚያስኬደው ነገር ጎኑ መብቀል፣ ጎኑ ማደግ፣ ጎኑ መገፋት የሚያለበት ይመስለኛል።
በስነ ግጥሙም ዘርፍ እነ ሙሉቀን፣ አስቴርና መሐሙድ የመሳሰሉትን ታዋቂ ኢትዮጵያውያን ድምፃውያን የዜማ ድርሰትሽን ተጫውተዋል። ሁሉም ስራዎች ላንቺ መልካም ቢሆንም እንደ ፈጣሪነትሽ በህዝብ ዘንድ ግና ይበልጥ የተወደዱልኝ ድርሰቶቼ እኒህ ናቸው የምትያቸው የትኞቹ ናቸው?
ኧረ ይገርምሃል። በአብዛኛው የሙሉቀን ስራዎች በጣም ተወዳጅነትና ትዝታ አትርፈው ህብረተሰብ ውስጥ ስለኖሩ ብዙ ጊዜ የኔ ስም ሲነሳ የእሱ ስም አብሮ መነሳት ደስ ይለኛል። ግን እድለኛ ሆኜ እኔ ከሀምሳ በላይ ድምፃውያን በኢትዮጵያ ግጥሞቼን ዘፍነውታል። ብዙም የደከመና የወደቀብኝ ስራም የለም። እድለኛ ነኝ በዛም በኩል በዛም ረገድ። ምናልባት እንዳልከው የሙሉቀን ስራዎች በጣም ጉልህ ሆነው ቀርተዋል በህብረተሰቡ ዘንድ። ግን ሲራወቀም ከዘፈነች ውስጥ የተጠላብኝ የለም። ጥላሁንም ይኸው መጨረሻ ላይ ኢትዮጵያ የሚለውን ዜማ ዚሞ ዛሬ እንደውም እንደ የህዝብ መዝሙር ነው ሲደገም የምሰማው በሀገሬ ውስጥ።
Yeah, bye.
መሐሙድም የሰላም ሰላም የሚለው መዝሙር በጣም በተደጋጋሚ የሚዘመት ነው።
ለሰው ልጅ ፍቅር ለሰው ልጅ ሰላም ለሰው ልጅ ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም
ስራዎችን ያልዘፈን እንኳን ድምጻዊም የለም። ብዙ አብዛኛው ድትልቅ ድምጻዊም ወጣቶችም አዳዲስ ልጆችም ሰርተውታል።
ከሙልቀን በጣም የገነነው የትኛው ነው ታያለሽ?
እኔም ወደው ሳይሆን ይቀራል። እኔ ቆመት ስሎጋኑን በጣም ወደዋለሁ። አይዋ ሳንተባር የበሰሉ ሰዎች ደግሞ አትከብደኝም ተዋትን በጣም ይወዳሉ። አረፍደብሽም ወይም ይወደዳል። ጥሩ ስራዎች ሰርቷል ሙልቀን። እንግዲህ ሜሎዲም ላይ አሬንጅመንት ተጠንቅቆ ስቦበት ደግሞ ስለሚሰራ ብዙ ዘፈኖቹ የተሳኩለት ናቸው። እንግዲህ አብዛኛው የሙልቀን ስራዎች በእርግጥ የኔ ናቸው። እኔም በጣም የምወደው ድምጻዊ ነው። ቋንቋ ያሳምራል። ችሎታው መቼም ድንቅ ነው። ቸኩሎ የሚሰራ ድምጻዊ አይደለም። እንዳልኩ አሬንጅመንት ላይም ራሱ ደግሞ ተሰጥቶ ስላለው ይሳተፋል። ዜማዎች በጥንቃቄ ይመርጣል እና ለዚህ ነው ሙልቀን በጣም በህዝቡ ዘንድ አሻራውን ትቶ የሄደው።
አቶ ዳዊት ፍሩ የወቅቱ ኢትዮጵያ ሙዚቀኞች ማህበር ፕሬዚዳንት ናቸው። ባለፈው ያኔ ከሙልቀን ጋር አብረው ሮሃ ባንድ ነበሩ እና ሁል ጊዜ የሚቆጨኝ ነገር አንዱ የሙልቀን ከጥበቡ ዓለም መለየት ነው ይላሉ። ይህንን የሳቸውን ቁጭት ትጋራለሽ?
በጣም እጅግ በጣም የሚገርምህ አይነት ተሰጦ ያለው ሰው ነው። በኢትዮጵያ ሙዚቃ ውስጥ ካሁን ዳዊት እንዳለው በዘፋኝነቱ ብቻ ይመስላቸዋል ይህን ትቶ ያለፈው። ሙልቀን ግን ለአንድ ሙዚቀኛ የእያንዳንዷን የሙዚቃ መሳሪያ ሚና ያውቃል። በሙዚቃው ላይ አሬንጅመንቱ ላይ እንዳልኩ ሲሰራበት ነው የሚውለው። አንድ ዜማ ለማውጣት እስከ 30 ዜማዎች ያዳምጣል። ተጠንቅቆ ነው። ይሄ ተገፍቶ ደግሞ ሆይ ሆይ ተብሎ የሚሰራ ሰው አይደለም። በጣም ስለሚወደው አክብሮት ነው የሰራው። ለዚህ ነው እንደዚህ ክብር ትቶለት የሄደው ይሄ ሙያ እና በጣም የሚቆጭ እጦት ነው በጣም።
ስነ ግጥም ስራዎችሽ ከተቃራኒ ጾታ ፍቅር መግለጫነት አልፈው ባህል፣ የአገርና አጉራዊ ፍቅርም ጭምር ይዳስሳሉ። ያንንም አጉልተው ለህብረተሰቡ እንዲታዩ የማድረግ አቅም አላቸው። ከነኚህ ስነ ግጥም ስራዎች ውስጥ ለአድማጮቻችን ታስደምጫቸው የምትሽው ይኖራል?
አሉኝ እንግዲህ ለስንት ግጥም እድል እንደመሰጠኝ አላቅም። እንግዲህ
አንቺ እንደተመቸሽ እስኪ ሂጂ።
እስቲ እንግዲህ እኛ ነን የሚል ላንብብልህ። እኛ ነን አንዳንዶቻችን ነን እኛን የበደልን ለእኛው ያጎደልን ጥይት ድምፅ ሳይሰጥ እኛን ያቆሰልን እኛን የገደልን በወሬ ዘመቻ ባሉባልታ መረብ ዙሪያውን ተከበን በሰው ጥሎ ማለፍ በኔ በልጥ ተርበን ተውተፍትፈን ወድቀን ተጥለፍልፈን ደክመን እኛው በእኛው አለቅን እኛው በእኛው ታመን አፍ ጠብቀን ውለን አፍ ለማየት ብቻ ንጋት ሲናፍቀን ምናሉን ስንደግም ከተግባር ርቀን ሳይገሉ እየሞትን ያለ ጥይት ወድቀን ከጠረጴዛ ላይ ከውይይት ዓለም ቃላት የበጨቅን ከምናሉ መንደር ከወሬ መዝገብ ቤት ፋይል የሰረቅን ከጦር ሜዳ ሳንደርስ ከጀብዱ ሳንውል መንገድ የደረቅን ክራባታችን ስር የግል ወንበር አምሮት አንቀን የደበቅን አንቱነት የጠማን ቦገል ተከሻ መጫን ይናፍቀን በብራ ገበያ ወዳጃ ሳፍረን ጠላት ያሞገስን ክብር ተቀብለን ውርደት ያወረስን የትውልድ ጉግ መንጉግ የዘመን ቀንዳውጣ ቅጽል የተሰጠን ብልጠት አይን አድርገን ሆዳችን የዋጠን ጮሌነት ቀብተን አፋችን ቀልሞ አደባባይ ውለን ንጠላ አፍቃሪዎች ክምሩን በትነን አንድ ጥይት ሳይጮህ ጠላት ሳይሰነዝር ጠላት ሳያጠቃን ወገን ገለን ጥለን ጨርሰን ያበቃን ሌላው ሲሰበስብ እኛ ለመበተን እንተበትባለን አንዱ የደከመበት ገና ሳያፈራ ክህደት ተማምለን እንዋዋላለን ድፍረት ውፈታችን ቃላችንም ሐሰት ክህደት ቀስቃፊዎች ጠላት ሳይሰነዝር ጠላት ሳያጠቃ እርስ በርስ ጠፊዎች ለተጓዥ አንመች ለቀሪ ክንድ አንሰጥ ያለን ሁሉ ማውገዝ ከሻን ደገፍ ወያን ተባበር ወያን ተጋገዝ ልባችን ደም ሳይሆን ንቀት እየረጨ በምን ያውቃል ታጥረን ማመስገን ማሞገስ ወስጣችን ጫጭ አፍ አልበቃ ብሎን ጆራችንን ሁሉ አፍ ማድረግ ያማረን ማናህሎኝ ቤት አድገን ትቢት ያስተማረን ሽቅ ባሽሟ ጣጮች ከኔ በላይ ባዮች ከጠላት የባስን ወገንን አቁሳዮች አንዳንዶቻችንን እኛን የበደልን ለኛው ያጎደልን ጥይት ድምፅ ሳይሰጥ እኛን ያቆሰልን እኛን የገደልን በእውቀት አንዳንሁን በእድሜም አንዳንሁን በሀብት አንዳንሁን እንዴት እምነታችን ይነጣጠል አሁን ጠላት በወገነ ጠላት በዳበረ ጠላት በበረታ እንደ ደላው ዜጋ ለማን ሊበጅ ነው ጧት ማታ አልዋል አጋር መፍጠር የለም ጀግና ማፍራት የለም አቋም መያዝ የለም ታያይዞ መዘመር ጠላትን ማሳፈር ለኛ አልተፈቀደ ምን አሉ ነው እንጂ ምን ባድረግ ይበጃል ማለት አንለምድም ችግር ማማጥ በቀር ዘዴን አንፈጥርም መፍትሄ አንወልድም ማጥፋት ተክነናል ንቀት መርቆናል ወግ ሰቅዞ ይዞ ወደ ላይ ይለናል ማክበር አይወጣንም ማድነቅ አያውቀንም ምስጋና አይደማንም ዶጋ አመድ ለማድረግ ማንንም አይቀድመንም ጠላት አያሸን አንዳንዶቻችንን እኛን የበደልን ለኛው ያጎደልን ጥይት ድምፅ ሳይሰጥ እኛን የቆሰልን እኛን የገደልን